ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች የሚያስተላልፈውን ፕሮግራም አሁን ጀመረ።
አንድ መቶ 80 በላይ የሚሆኑ የሸኔ ታጣቂዎች በቁጥጥር ስር ውለዋል። እጃቸውን ለመስጠት አሻፈረኛል ላይ ደግሞ የጸጥታ ኃይሉ እርምጃ ወስዷል። እዛው
የመንግስት የኮሚኒኬሽን ጉዳዮች ሚኒስትር ዴኤታ ሰላማዊት ካሳን ድምፅ ነው የሰማችሁት። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ተርቢ በበኩላቸው የተያዘባቸውም ሆነ እርምጃ የተወሰደባቸው አመራሮች የሉም ይላሉ። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል። ማክሰኞ ነሐሴ 3 2014 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ደግሞ ሻውጋንግ ቻንግ ነው። ለምሽቱ ከተሰናዱ በርከት ያሉ ወቅታዊ ቅንብሮችና ዘገባዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በኢትዮጵያና በመላው አፍሪካ ቀንድ ሰላም ይሰፍን ዘንድ ለማገዝ ቆርጣለች ሲል የአዲስ አበባው የዩናይትድ ስቴትስ ኤምባሲ የአፍሪካ ቀንድ ልዩ መልእክተኛ የሰሞኑ የኢትዮጵያ ጉብኝት አስመልክቶ በዛሬው ዕለት ባወጣው ጋዜጣዊ መግለጫ አመለከተ። መግለጫው ይፋ እንዳደረገው አምባሳደር ማይክ ሃመር ዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ሆነው ሰሞኑን የመጀመሪያቸው የሆነውን የኦፊሴል የስራ ጉብኝታቸውን ባደረጉበት ወቅት በኢትዮጵያና በአጠቃላይም በክልሉ ሰላምን ለማጎልበት የሚያስችሉ እድሎችና ጥረቶች ዙሪያ ከኢትዮጵያ መንግስት ባለስልጣናትና ከአፍሪካ ህብረት ተወካዮች ጋር ተወያይተዋል። ልዩ መልእክተኛው ሃመርና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ከዲፕሎማቲክ ቡድን አባላት ጋር በመሆን በትግራይ ክልል በመቀሌ ከተማ የመጀመሪያቸውን የስራ ጉብኝት ማድረጋቸውንም መግለጫው ጨምሮ ገልጠዋል። ልዩ መልእክተኛው በአፍሪካ ህብረት ሸምጋይነት በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ድርድር ለማድረግ የተያያዘውን እቅድ አበረታተው ሁሉም ወገን ከማናቸውም የኃይል ድርጊትና ግጭት ውስጥ የመግባት ፍላጎት የሚንጸባረቅባቸው አፍራሽ እርምጃዎች እንዲሁም ከጥላቻ ንግግሮች እንዲቆጠብ አሳስበዋል። በአሁኑ ወቅት እየተካሄደ ያለውን የሰብአዊ እርዳታ ጥረትና የተገኘውን ከፍተኛ መሻሻል በስፍራው በመገኘት ያረጋገጡት የልዑካን ቡድኑ አባላት የነዳጅ ወደ አካባቢዎቹ መላክ፣ በመላው የአፋር፣ አማራና ትግራይ የእርዳታ አቅርቦቱን በብቃት ለተቸገሩ ወገኖች ማዳረስ የሚያስችል መሆኑን ጠቅሰዋል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም የ1.3 ቢሊዮን ዶላር ወይም የ68.3 ቢሊዮን ብር እርዳታ ለመላው ኢትዮጵያውያን የጤና የልማትና የሰብአዊ ፍላጎቶች ድጋፍ ማድረጓን የዘረዘረው ጋዜጣዊ መግለጫ በቅርቡም በኢትዮጵያ ለተከሰተው ድርቅ መርጃ የሚውል የ488 ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ እንደምትሰጥ መግለጫው አስታውሷል። በዚህ ፈታኝ ወቅት ዩናይትድ ስቴትስ ከመላው ኢትዮጵያውያን ጋር እጅ ለእጅ ተያይዛ ለመስራት ቆርጣለች ብሏል መግለጫው። ኬንያውያን ለሀገሪቱ ፕሬዝደንትነት የሚደረገውን ፉክክር ጨምሮ ለስድስት የስልጣን ቦታዎች በ46232 የድምፅ መስጫ ጣቢያዎች ላይ ዛሬ ድምፅ እየሰጡ ነው። ለምርጫው 22.1 ሚሊዮን ድምፅ ሰጪ መመዝገቡን የምርጫው ኮሚሽኑ አስታውቋል። ምርጫው በአጠቃላይ በጥሩ ሁኔታ እየተካሄደ መሆኑ ቢነገርም አንዳንድ ችግሮች መኖራቸውን የሚጠቁሙ ሪፖርቶች እየተሰሙ ነው። ማለዳ ላይ የምርጫ ጣቢያዎች እንደተከፈቱ ብዙም ሳይቆዩ ናኩራ አውራጃ ሮሂንጋ ምርጫ ወረዳ ውስጥ ለህዝብ እንደራሴነት በሚደረገው ውድድር የድምፅ መስጫ ወረቀት ላይ ስህተት በመገኘቱ ምርጫው እንዲቋረጥ ተደርጓል። የወረዳው የፓርላማ መቀመጫ ድምፅ አሰጣጥ መስተጓጎል ያበሳጫቸው ነዋሪዎች መንገዶችን በመዝጋትና አጥንቶቹን በእሳት በማያያዝ የምርጫ ኮሚሽኑ ባስተላለፈው ትዕዛዝ ላይ ተቃውሟቸውን ገልጸዋል። ሌሎችም አራት የፓርላማ መቀመጫ ድምፅ አሰጣጥ ሂደቶችም እንዲሁ በድምፅ ወረቀቶች ላይ በተገኙ ስህተቶች ምክንያት እንዲቋረጡ መደረጉ ታውቋል። በሌላም በኩል በማዕከላዊ ኬንያ ውስጥ ያለው የመራጮችን ማንነት መለያ መሳሪያ ለምክትል ፕሬዝደንትነት ኪዊሊያም ሩቶ ጋር ተጣምረው እየተወዳደሩ ያሉትን ሪጋቲ ጋቻንጓን የጣት አሻራ መለየት አለመቻሉ የተገለጸ ሲሆን ወረቀት ላይ በሰፈረው የመራጮች መዝገብ ውስጥ ማንነታቸው በመረጋገጡ ድምፃቸውን መስጠት መቻላቸው ታውቋል። አፍሪካ ለዩናይትድ ስቴትስ አቻ አጋሯ በመሆኗ ዩናይትድ ስቴትስ አብራት ልትሰራ እንጂ ልትጫናት አትሻም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት የአፍሪካ ጉብኝታቸውን ትናንት በጀመሩበት ደቡብ አፍሪካ ዩናይትድ ስቴትስ ከሳህራ በታች ለሚገኙ የአፍሪካ ሀገሮች ያወጣቸውን ቁልፍ ፖሊሲ ባስተዋወቁበት ንግግራቸው ነው። በዚህ ዙሪያ የተዘጋጀውን ዘገባ በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የቀድሞ ፕሬዚደንት ዶናልድ ትራምፕ ማር አላጎ ፍሎሪዳ የሚገኘው መኖሪያ ቤታቸው በፌዴራል የወንጀል ምርመራ ሰራተኞች መበርበሩን ትናንት አስታወቁ። ፍሎሪዳ ውስጥ ፓልም ቢች ማር አላጎ የሚገኘው ቆንጆ ቤቴ አሁን ተከቧል፣ ተወሯል፣ በአንድ ትልቅ የኤፍቢአይ ወኪሎች ቡድን ተይዟል ብለዋል የቀድሞው ፕሬዚደንት ሰኞ ማምሻውን ባወጡት ረዥም መግለጫ። ከሚመለከታቸው የመንግስት መስሪያ ቤቶች ጋር ተባበር ከቆየው በኋላ ይህ በቤቴ ላይ የተደረገ ድንገተኛ ወረራ አስፈላጊም አግባብም አልነበረም ሲሉ አክለዋል። ትራምፕ በቀድሞ ፕሬዚደንት ቤት ላይ የተካሄደ ያሉት ፍተሻ የሚገኝበት ሁኔታና ስፋት ለጊዜው በግልጽ ባይታወቅም ፕሬዚደንቱ ጥር 13 2013 ዓ.ም ዋይት ሀውስን ለቀው ሲወጡ ከቤተ መንግስቱ ተወስደዋል በተባሉ ምስጢር ሰነዶች አሉባቸው በተባሉ እሽጎች ላይ የአገሪቱ የፍትህ መስሪያ ቤት ምርመራ እያካሄደ መሆኑ ተገልጿል። ብርበራው ሲካሄድ ኒውዮርክ ከተማ ውስጥ የነበሩት ፕሬዚደንት ትራምፕ ፍተሻው ለምን እንደተካሄደባቸው አልተናገሩም። ፕሬዚደንት ትራምፕ መንግስቱን በምርመራ አያያዝ ምግባረ ብልሹነት ከሰው ተካሄደ ያሉትን ከበባና ብርበራም የፍትህ ስርዓቱን እንደ መሳሪያ መጠቀም ነው ብለዋል። በመግለጫቸው በአንድ የዩናይትድ ስቴትስ ፕሬዚደንት ላይ እንዲህ አይነት አድራጎት ተፈጽሞ አያውቅም ያሉት ትራምፕ ፈታሾቹ ቤታቸው ውስጥ ያለ ካዝናቸውን መክፈታቸውን ጭምር ጠቁመዋል። የፕሬዚደንት ባይደን ዋይት ሀውስ ከፍተኛ ባለስልጣናትም ቀድሞ የተነገራቸውን ነገር ጨርሶ እንደሌለ መግለጻቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የእስራኤል ወታደሮች ዌስት ባንክ ውስጥ 3 ፍልስጤማውያንን ተኩሰው መግደላቸውን የፍልስጤም ጤና ሚኒስቴር አስታወቀ። እስራኤል በበኩሏ ናብልስ በተባለችው ከተማ ሰዎችን በቁጥጥር ስር ለማዋል በተደረገው የዛሬው ተኩስ ልውውጥ 2 ፍልስጤማውያን ታጣቂዎችን መግደሏን አስታውቃለች። ግጭቱ የተከሰተው በእስራኤልና የፍልስጤም እስላማዊ ጅሃድ መካከል ለሶስት ቀናት የዘለቀውን ውጊያ ያቆመው የተኩስ አቁም ስምምነት ከተደረሰበት አንድ ቀን በኋላ መሆኑ ተመልክቷል። እስራኤል በዚህ ዓመት መጀመሪያ ላይ ዜጎቿን ኢላማ ያደረጉ በርካታ ጥቃቶች መካሄዳቸውን ተከትሎ ባለፉት ወራት ዌስት ባንክ ውስጥ በየምሽቱ በሚባል ሁኔታ ፍልስጤማውያን ታጣቂ ቡድኖችን በመውረር በቁጥጥር ስር የማድረግ ዘመቻ ስታካሄድ መቆየቷን አሶሺየትድ ፕሬስ ዘግቧል። የአሜሪካ መከላከያ መስሪያ ቤት ፔንታገን ለዩክሬን የተሰጠውን የ1 ቢሊዮን ዶላር የደህንነት እርዳታ ይፋ አደረገ። ለጦር መሳሪያና ቁሳቁስ በአንድ ጊዜ ይህን ያህል ጊዜ ድጋፍ ሲሰጥ የሩሲያ ወረራ ከጀመረበት ካለፈው የካቲት ወዲህ ትልቁ መሆኑ ተመልክቷል። በመከላከያ ሚኒስቴሩ የተገለጸው ይህ እርዳታ ፕሬዚደንት ባይደን ስልጣን ከያዙበት ጊዜ አንስቶ ከዩናይትድ ስቴትስ ለዩክሬን የተሰጠውን ወታደራዊ ደህንነት ድጋፍ 9.8 ቢሊዮን ዶላር እንደሚያደርሰው ተገልጿል። ሩሲያ ህገወጥ በተባለ መንገድ ክሬሚያን ወደ ራሷ ግዛት ከቀላቀለች አንስቶ ባለፉት 8 ዓመታት የተሰጠውን እርዳታ 11.8 ቢሊዮን ዶላር እንደሚያደርሰው ተመልክቷል። የተባበሩት መንግስታት ድርጅት ለዩክሬን ቀውስ ሰብአዊ እርዳታ የሚውል ተጨማሪ የገንዘብ ድጋፍ መጠየቁን አሶሺየትድ ፕሬስ ዘገበ። የሚያስፈልገው የገንዘብ ድጋፍ ከ2.25 ወደ 4.3 ቢሊዮን ዶላር ማደጉን የዋና ጸሐፊው አንቶኒዮ ጉተሬሽ ቃል አቀባይ ስቴፋኒ ዱያሪች ኒውዮርክ ውስጥ በሰጡት መግለጫ አስታውቀዋል። ከዩክሬን ህዝብ ከሩብ በላይ የሚሆነው በመጪዎቹ 4 ወራት ውስጥ ሰብአዊ እርዳታ እንደሚፈልግ ቃል አቀባዩ አክለው ገልጸዋል። ጦርነቱ በተጀመረባቸው የመጀመሪያዎቹ 5 ወራት ውስጥ ቢያንስ 2.3 ሚሊዮን የሚሆኑ ዩክሬናውያን የጥሬ ገንዘብ እርዳታ እንደተደረገላቸው ቃል አቀባዩ መናገራቸውን የዜና አውታሩ ዘግቧል። በመጪው የሰሜን ንፍቀ ክበብ ክረምት ወራት የሙቀት መጠበቂያ ማብሰያና መንቀሳቀሻ ጋዝ፣ ነዳጅና መብራት የማግኘት እድላቸው አነስተኛ የሆኑ ብዙ ሰዎች እንደሚፈናቀሉ የተነበዩት ዱያሪች እነሱን መርዳት ቅድሚያ የሚሰጡት ጉዳይ መሆኑን አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ነሐሴ 3 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪያችን ሲሳይ አሸናፊ ነው። በቀጥታ የምስልና ድምጽ አቀናባሪያችን ደግሞ ጆጊል ሲሆን፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያው ናት። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና 25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ እንሻገር። የኢትዮጵያ መንግስት ሸኔ ብሎ የሚለውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን 3180 አባላቱ በቁጥጥር ስር መዋላቸውን መንግስት አስታወቀ። እጃቸውን ባልሰጡት ላይ ደግሞ እርምጃ መወሰዱን ገልጧል። የብሔራዊ ደህንነት ምክር ቤት ሰሞኑን ባካሄደው ስብሰባ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔ አመራሮች ላይ ያነጣጠረ እርምጃ እንዲወሰድ መወሰኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ለአሜሪካ ድምፅ ተናግረዋል። በሌላ በኩል የኦሮሞ ነጻነት ሰራዊት ደቡብ እዝ ምክትል አዛዥ ሞያሌ ላይ በቁጥጥር ስር መዋላቸውም ተነግሯል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ተርቢ በበኩላቸው መንግስት በአመራሮቻችን ላይ እርምጃ ለመውሰድ ማቀዱን እንደሚያውቁ ገልጠው የተያዘባቸውም ሆነ እርምጃ የተወሰደባቸው አመራሮች ግን የሉም ብለዋል። ናኮር መልካ ነው የተከታተለው።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ተወሰደ ስለተባለው እርምጃ ለአሜሪካ ድምፅ ሲናገሩ
በጣም ብዙ ዜጎችን ህይወት እየቀጠፈ የንጹሐንን ህይወት እየቀጠፈ እጅግ ዘግናኝ የሆኑ ጥፋቶችን እየፈጸመ የሚገኝ የሽብር ቡድን እንደሆነ ይታወቃል ሸኔ። የብሔራዊ የደህንነት ምክር ቤቱ እንግዲህ ሰኔ አንድ ላይ ባካሄደው ያኔ በወቅቱ በነበረው ስብሰባው ዋና ዋና ትልቅ አስቸኳይ አፈጻጸም ያስፈልጋቸዋል ብሎ የወሰዳቸው እቅዶች ነበሩ። ከነዚህ መካከል በዚህ አሸባሪ ቡድን ውስጥ የአመራሩን ተሳትፎ መገደብ የሚቻልበት አመራሮቹ ላይ ኢላማ ያደረገ እርምጃ መወሰድ እንዳለበት አንዱ የወሰደው አቅጣጫ ነበረ።
ሚኒስትር ዴታዋ በተለያዩ ከተሞች በተደረገው ፍተሻ ለሸማቂ ቡድኑ የሽብር ቡድን ሴል በመሆንና የተለያዩ ግብዓቶችን በመስጠት በመሳሪያና በሀሳብ ሲያግዙ የነበሩ ግለሰቦች በቁጥጥር ስር እንዲውሉ ተደርጓል ሲሉ አክለዋል። ወይዘሮ ሰላማዊት መንግስት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የሸኔ ሸማቂ ቡድን ላይ እርምጃ ለመውሰድ የሚያስችሉ 3 ኮማንድ ፖስቶች መደራጀታቸውን በመግለጽ ተወሰደ ስላሉት እርምጃ ማስታውቀዋል።
እንግዲህ ኮማንድ ፖስቶቹ ሸዋ ላይ የወለጋ የጉጂ ኮማንድ ፖስቶች በመባል እነዚህ ቦታዎች ላይ ተደራጅተው ፈጣን የሆነ ይህንን የሽብር ቡድን አፋጣኝ እርምጃ መውሰድ የሚያስችሉ አደረጃጀቶችን ይዞ ነበር ሲሰራ የነበረው። በዚህ ሂደት ውስጥ ከ3180 በላይ የሚሆኑ የሸኔ ታጣቂዎች በቁጥጥር ስር ውለዋል። እጃቸውን ለመስጠት አሻፈረኛል ላይ ደግሞ የጸጥታ ኃይል እርምጃ ወስዷል። ከዛ ባሻገር ግን በጣም ብዙ የሚባሉ ከዚህ የሽብር ቡድን ጋር ግንኙነት ያላቸው ከሸኔ ጋር ብቻ ሳይሆን ደግሞ የአልሸባብንም እንደዚሁ ተልእኮ ወስደው ሲሰሩ የነበሩ በህዋት የሽብር ቡድን ውስጥም እንደዚሁ የተለያዩ የሽብር ተልእኮዎችን ይዘው አንዳንድ ቦታዎች ላይ ትልልቅ ከተሞች ላይ ተልእኮችን ወስደው የዜጎችን በሰላም ወጥቶ የመግባት ደህንነትና ዋስትናቸውን ለመንጠቅ ብዙ ስራዎችን ሲሰሩ የነበሩ ግለሰቦችም እንደዚሁ በተወሰዱት ኦፕሬሽኖች በቁጥጥር ስር እንዲውሉ ተደርጓል። እንደዚሁ እርምጃም የተወሰደባቸውም አሉ።
በተወሰደው እርምጃም የቡድንና ነፍስ ወከፍ መሳሪያዎች ተይዘዋል ያሉት ሚኒስትር ዴታ ሰላማዊት በሸማቂ ቡድኑ ተይዘው ከነበሩ 1739 ቀበሌዎች ውስጥ 1255 እንደገና እንዲደራጁ ሲደረግ ተፈናቅለው የነበሩ ሰዎችንም ወደየአካባቢያቸው የመመለስ ስራ ባለፈው አንድ ወር ውስጥ በትኩረት ተሰርቷል ሲሉ አክለው ገልጸዋል። የብሔራዊ ደህንነቱ ምክር ቤት በሰጠው መግለጫ ዙሪያ እስካሁን ከህወሓት በኩል የተሰጠ ቀጥተኛ ምላሽ የለም። በዚህ ጉዳይ ዙሪያ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ በሰጡት ምላሽ መንግስት አመራሮቻቸው ላይ እርምጃ እንደሚወስድ እንደሚያውቁና ሙከራ መደረጉን ገልጸው ያጡት አመራር እንደሌለ ግን ተናግረዋል። መንግስት ከዚህ ቀደም ታጣቂዎቹን እንዳጠፋቸው ሲናገር ረጅም ጊዜ መቆየቱን ጠቅሰው ነገር ግን በእነሱ በኩል የለቀቁትም የተያዘን ቦታ እንደሌለ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታዋ ሰላማዊት የብሔራዊ ደህንነት ምክር ቤቱ ከወሰነው ሌላ ውሳኔ በተለያየ ደረጃ ባሉ የመንግስትና ጸጥታ መዋቅር ውስጥ ሆነው ለሸማቂ ቡኑ ድጋፍ የሚሰጡ አመራሮችን ማጥራት ነው ብለዋል።
ከዛ ባሻገር ደግሞ መዋቅሮችንም የማጥራት ለዚህ ክስካሴዎች ነበሩ። በተለያዩ አጋጣሚዎች ከሸኔ ጋር ግንኙነት ያላቸው የሸኔ ሴል በመሆን ተባባሪ በመሆን የሸኔ ብቻ ሳይሆን የአባ ቶርቤ የአልሸባብ እንደዚሁ ጋር ትብብር ያላቸውና እነዚህ የሽብር አካላት ባንድም በሌላ መልኩ ድጋፍ ሲሰጡ የነበሩ የተለያዩ አካላት በቁጥጥር ስር እንዲውሉ ተደርጓል። ከነዚህ ውስጥ እንግዲህ በተለያዩ ደረጃ ላይ የሚገኙ አመራሮችም ይገኙበታል። አሁን ትክክለኛ ቁጥሩ ጄላ ባይኖርም ነገር ግን በመዋቅር ውስጥ የጸጥታ መዋቅሩም ጭምር ከዛ ባሻገር መንግስታዊ መዋቅሩም እንደዚሁ ጥልቅ የሆነ ፍተሻዎች እየተደረጉበት ነው የሚገኘው ከሚወሰዱት ኦፕሬሽኖች ጎን ለጎን ማለት ነው።
በሌላ በኩል የኦሮሞ ነጻነት ሰራዊት ደቡብ እዝ አዛዥ በሙያሌ ላይ በቁጥጥር ስር መዋሉን በመግለጽ የተያዘበትን ሁኔታ አስረድተዋል።
ይሄ የሸኔ የምክትል አዛዥ የሆነው መሐመድ አሚ የተባለው ግለሰብ እንግዲህ በሙያሌ በሌላ ስም በሌላ መታወቂያ ሲንቀሳቀስ የነበረ እና ወደ መሀል ሀገር የመጣ የነበረ እንደዚሁ ለጥፋት ስራው የተለያዩ ቅዶችንም ይዞ እየተንቀሳቀሰ እንደነበረ የደህንነት መዋቅሩ የደረሰው መረጃ ያመለክታል። ይሄ ግለሰብ እንግዲህ እዛ ሞያሌ ላይ በቁጥጥር ስር እንዲውል ተደርጓል ማለት ነው። ይሄ እንግዲህ የምክር ቤቱ ያስቀመጠው በተለይ አመራሮቹ ኢላማ ያደረገው ስራውን ተከትሎ የተወሰደ እርምጃ ነው።
እስካሁን የተያዘ የሸማቂ ቡኑ አመራር የለም ያሉት አቶ ወዳ ተርቢ በደቡብ እዝም መንግስት መያዙን በጠቀሰው ስም የሚጠራ ምክትል አዛዥ እንደሌለ በመጠቆም በአካባቢው ያለው አዛዥ ስራውን ቀጥሏል ሲሉ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። አድማጮች፣ አሁን ወደ ጎረቤት ኬንያ የሚወስደን ዘገባ ነው ተከታዩ። ኬንያውያን መሪዎቻቸውን ሲመርጡ ውለዋል። የፕሬዝዳንታቸውን ምርጫ ጨምሮ 46232 የድምፅ መስጫ ጣቢያዎች በስድስት አካባቢዎች በዛሬው ዕለት ለመራጮች ክፍት ሆነው መዋላቸውን የኬንያ ምርጫ ኮሚሽን አስታውቋል። ኬንያውያን ለሚቀጥለው መንግስት መሪዎቻቸውን ለመምረጥ ከማለዳው አንስቶ ነው ወደ ምርጫ ጣቢያዎች ሲያመሩ የዋሉት። በዛሬው ምርጫ ለመሳተፍ የተመዘገቡት መራጮችም 22.1 ሚሊዮን መሆናቸው ተዘግበዋል። በአጠቃላዩ የምርጫ ሂደት በጥሩ ሁኔታ እየተካሄደ መሆኑ ሲነገር፣ አንዳንድ ችግሮች ግን በምርጫ አካባቢዎች መታየታቸውም ተገልጧል። በአሜሪካ ድምፅ ዘጋቢዎች ከስፍራው የተጠናከሩትን ዘገባዎች ጨምቆ እንግድ ወልዴ እንደሚከተለው ያቀርበዋል።
ማለዳ ላይ የምርጫ ጣቢያዎች እንደተከፈቱ ብዙም ሳይቆይ ናኩሩ አውራጃ ሮይንጋ ምርጫ ወረዳ ውስጥ ለሕዝብ እንደራሴነት በሚደረገው ውድድር የድምፅ መስጫ ወረቀት ላይ ስህተት በመገኘቱ ምርጫው እንዲቋረጥ ተደርጓል። የወረዳው የፓርላማ መቀመጫ ድምፅ አሰጣጥ መስተጓጎል ያበሳጫቸው ነዋሪዎች መንገዶችን በመዝጋትና አጥንቶችን በእሳት በማያያዝ የምርጫ ኮሚሽኑ ባስተላለፈው ትዕዛዝ ላይ ተቃውሟቸውን ገልጸዋል። ሌሎችም አራት የፓርላማ መቀመጫ ድምፅ አሰጣጥ ሂደቶችም እንዲሁ በድምፅ ጽሮ ወረቀቶች ላይ በተገኙ ስህተቶች ምክንያት እንዲቋረጡ መደረጉ ታውቋል። በሌላ በኩል በማዕከላዊ ኬንያ ውስጥ ያለው የመራጮችን ማንነት መለያ መሳሪያ ለምክትል ፕሬዝደንትነት ከዊሊያም ሩቶ ጋር ተጣምረው እየተወዳደሩ ያሉትን ሪጋቲ ካጃንጓን የጣት አሻራ መለየት አለመቻሉ የተገለጸ ሲሆን፣ ወረቀት ላይ በሰፈረው የመራጮች መዝገብ ውስጥ ማንነታቸው በመረጋገጡ ድምፃቸውን መስጠት መቻላቸው ታውቋል። ያልተለመደ ፕሬዝዳንታዊ ምርጫ ለማድረግ ኬንያውያን በጠዋት የምርጫ ጣቢያዎች ከመከፈታቸው በፊት ሰልፍ ይዘዋል። ያልተለመደ የሚያደርገው የረጅም ጊዜ ተቃዋሚ የሆኑትና አሁን ለፕሬዝደንትነት የሚወዳደሩት ራይላ ኦዲንጋን የወቅቱ ፕሬዝደንት ኡሁሩ ኬንያታ የሚደግፏቸው መሆኑ ሲሆን፣ ሌላው ተወዳዳሪና የወቅቱ ምክትል ፕሬዝደንት ዊሊያም ሩቶ ደግሞ ልክ ለቤተ መንግስቱ አዲስ የሆኑ የውጭ ሰው አድርገው ራሳቸውን ማቅረባቸው ነው። ራይላ ኦዲንጋ ከመሪ እጩ ተፎካካሪዎች አንዱ ሲሆኑ በተቃዋሚነት ለሩብ ምዕተ ዓመት ለፕሬዝደንትነት ሲወዳደሩ ቆይተዋል። አሸነፍኩም ተሸነፍኩም የተፎካካሪዎችን እጅ ጨብጣለሁ ብለዋል ኦዲንጋ። ምክንያቱም አሉ ኦዲንጋ፣ ራሴን ራያላ ኦዲንጋን ከምወደው በላይ ኬንያን እወዳለሁ ብለዋል። ተፎካካሪያቸውና የወቅቱ ምክትል ፕሬዝደንት ዊሊያም ሩቶ ደግሞ ከልጅነት ጊዜ ጀምሮ የመጡበትን ዝቅተኛ የኑሮ ደረጃ ከከባድ ኑሮ ጋር ለሚታገለው አብዛኛው ኬንያዊ አስታውሰው የፖለቲካ ስልጣንን ጠቅልሎ ከያዘው ንዑስ ክፍል መላቀቅ እንደሚያስፈልግ አጽንኦት ሰጥተዋል። ሲበቃ በቃ ነው። ነጻነት እየመጣች ነው። ህዝብ ከስውር መንግስት ነጻ ያወጣል። የኬንያ ህዝብ ከስርዓቱ ነጻ ያወጣል። ማንም ኬንያዊ ወደ ኋላ የማይታወበት ሀገር ይኖረናል ብለዋል ዊሊያም ሩቶ። በፕሬዝዳንታዊ ፉክክሩ እየመሩ ያሉት ራያላ ኦዲንጋና ዊሊያም ሩቶ ባሉባቸው የኬንያ አካባቢዎች ዛሬ የድምጽ መስጫ ጣቢያዎች በረጃጅም ሰልፎች ተሞልተው ውለዋል። በሌሎች የምርጫ አካባቢዎች የተገኙት መራጮች ደግሞ ብዙ ቅሬታ ያሉባቸው ሆድ የባሳቸው ናቸው ሲል ሮይተርስ ዘግቧል። ኬንያ ፕሬዝዳንታዊ የፓርላማና የአካባቢ ምርጫዎችን የምታካሄደው ባሻቀበው የምግብ ዋጋና ስር በሰደደው ሙስና ዜጎቿ ከፍተኛ ቅሬታ ውስጥ ባሉበት ጊዜ ነው። ሁለቱም ተፎካካሪዎች ችግራችንን አይቀርፉም በሚል ተስፋ መቁረጥ ደግሞም በድሃውና በሀብታ መካከል ያለው ልዩነት በመስፋቱ ብዙ ወጣት ለምርጫ አለመመዝገቡን ሮይተርስ ዘግቧል። ዋና ከተማይቱ ናይሮቢ ውስጥ እንዲሁም ጋሪሳና ናይቫሻ በሚባሉ አካባቢዎች ባሉ የድምፅ መስጫ ጣቢያዎች ላይ ዛሬ የታዩ ሰልፎች በቀደሙት ምርጫዎች ከነበሩት ያጠሩ እንደነበሩ የዜና አገልግሎቱ አመልክቷል። ኬንያውያን ጠዋት ተነስተው ምንም ለማይፈይድላቸው መንግስት ድምጽ መስጠት ሰልችቷቸዋል። ቢሆንም ነገሮች ይቀየሩ ብለን ተስፋ እናደርጋለን ብሏል። ከናይሮቢ 90 ኪሎ ሜትር ላይ በምትገኘው ናይቫሻ ምርጫ ጣቢያ የተገኘው ጃሽዋ ያኑጁዊ ጃሽዋ ባለፈው ምርጫ ለአራት ሰዓታት ተሰልፎ እንደነበረ ዛሬ ግን የፈጀበት 30 ደቂቃ ብቻ እንደሆነ ተናግሯል። በናይቫሻ ምርጫ ጣቢያ የተገኙ ሌሎች መራጮች ደግሞ በዋጋ ማሻቀብና በረሃብ የተማረሩ ናቸው። ባለፈው ሳምንት በመጨረሻ የተከናወኑ አራት የህዝብ አስተያየት ዳሰሳ ውጤቶች እንደሚያሳዩት ኦዲንጋ ከስድስት እስከ ስምንት ነጥብ ባለ ርቀት ምርጫውን ሲመሩ ነበር። ሩቶ ይህን አለመቀበል ብቻ ሳይሆን ውጤቱን ሐሰት ሲሉ ያጣጥላሉ። በምዕራብ በምትገኘውና የኦዲንጋ ደጋፊዎች ምድር በሆነችው ኪሱሙ ከተማ በአንድ ምርጫ ጣቢያ ሲዘፍኑና ሲደንሱ ያደሩ ደጋፊዎችን ፖሊስ በትኗል። ተስፋ በማድረግም ይሁን በቀቢጸ ተስፋ ኬንያውያን ዛሬ ከአሮጌ ፊቶች አዲስ ፕሬዚደንት ለመምረጥ አደባባይ ውለዋል።
እንግዲህ ለዘገባው አመሰግናለሁ። ታዲያ ከዚሁ ርዕሰ ጉዳይ ጋር ነው የምንቆየው። ወደ ኢትዮጵያ ድንበር አካባቢ እንቆያለን። የኬንያ ምርጫና የድንበር ከተማዋ ሞያሌ። ከዚሁ የኬንያ ምርጫ ሳንወጣ ኬንያንና ኢትዮጵያን ወደምታዋስነው ሞያሌ እናቀናና በዚያ የሚገኘው ዘጋቢያችን ገልሞ ዳዊት የኬንያ ሞያሌ ነዋሪዎችም በምርጫው ሲሳተፉ ውለዋል ይለናል። እንዴት? ወደ ዘገባው።
አዲስና አምስተኛ ፕሬዝደንትን ለሀገሪቱ የሚሰይም የ2022ቱ የኬንያ ሀገራዊ ምርጫ በሁሉም ሀገሪቱ ግዛቶች በመካሄድ ላይ ነው። ዛሬ ጠዋት ላይ የተጀመረው ይህ ምርጫ ከኢትዮጵያ ድንበር ከተማ ሞያሌም እየተካሄደ ያለ ሲሆን የኬንያ ሞያሌ ነዋሪዎችም ምርጫው ተጠባቂ መሆኑን ለቪኦኤ ተናግረዋል። አብዱረሺድ ጎዳና የኬንያ ሞያሌ ነዋሪ ነው።
አነሱማ መጋለ ሞያሌ ሴንትራል ዋርድ ከንጀዳ።
እኔ በኬንያ ሞያሌ ሴንትራል ዋርድ ወይም ማዕከላዊ ቀበሌ በሚባል ቦታ ነው ድምፄን ሰጥቼ የመጣሁት። ሰው በሰላም ድምፁን ሰጥቶ ነው እየገባ ያለው። ምንም የተፈጠረ ነገር የለም። ይህ ከተማ ድንበር ይኖረው እንጂ ሁለቱም በሞያሌ ነው የሚጠራው። ነዋሪዎች አሁን በሰላም ድንበር በማቋረጥ ላይ ናቸው የየዕለት ኑሯቸውን እንዲሁ። ምንም የተፈጠረ የጸጥታም ሆነ ሌላ ችግር የለም።
አብዱረሺድ በሚኖርበት ማርሶቤት ግዛት አስተዳደር እንደ ከዚህ በፊቱ ግጭት አንጠብቅም ካለ በኋላ ነዋሪዎች ሰላምን ማስቀደም አለባቸው ብለዋል።
ፍላኖን ዱፍቲ እንደበርቲ ኡማኒ ጋር ወልማን ጅራታ
ምርጫ መጥቶ የሚያልፍ ክስተት ነው። ህዝቡ ግን ለመጪው አብሮ የሚኖር ነው። ስለዚህ የምለው ማንም ቢመረጥ መሪያችን ብለን እንቀጥል፣ በሰላምም አብረን እንኖር፣ እንዝለቅ ላለው።
አቶ ጉፉ ጉራቻ ደግሞ የኢትዮጵያ ሞያሌ ከተማ ነዋሪ ናቸው። ከምርጫው በኋላ የአካባቢው አስተዳደሮች በኢኮኖሚ ረገድ ይበልጥ ተጣምረው ህብረተሰቡን እየጎዳ ያለውን የዋጋ ግሽበትን መቆጣጠር አለባቸው ብለዋል።
የህዝብ አንድ ህዝብ ነው። ነገር ግን የግል ጥቅማቸውን ማሳካት የሚፈልጉ ሰዎች ይህንን ህዝብ ሊያጋጩ ነበረ። ነዋሪዎች ይህንን መጠንቀቅ አለባቸው። ፈጣሪ ሰላሙን ያወርድልን። አሁንም ድርቅ ሰዎችን በመጉዳት ላይ ስለሆነ አዲስ የሚመጣው መሪ ለዚህ ህዝብ መፍትሄ የሚያመጣ እንዲሆን እመኛለሁ።
የኢትዮጵያ ሞያሌ ወረዳ አስተዳደርም ዛሬ ከጠዋት ጀምሮ በኬንያ ሞያሌ ድንበር ላይ በመካሄድ ላይ ያለው ምርጫ በሰላም በመከወል ላይ መሆኑን ገልጿል። አቶ ጅርማ ብልሶ የሞያሌ ወረዳ አስተዳዳሪ ናቸው።
ጋም ኸኛናሞ ራኮት ኡማማ ጀዲ ዋን ጀዲ ቀብኑ ጋም ሳኒ ኸሳኒ በኻ ነው ሞ ጋም ኸናት ራኮ ነቺ ሱማምቱ ጋም ኸንካን ተሬ በኢትዮጵያ ኸሳታ ኪንጌ ገፋምነ።
በእኛ በኩል ይፈጠራል ብለን የምንሰጋው ነገር የለም። በእነሱ በኩል ያለውን እነሱ ናቸው የሚያውቁት። ምናልባት በወዲያ በኩል ችግር ቢፈጠርም ወዲ እንዳይሻገር በቅርበት እየሰራነን ድንበር ተሻግረን ሳይሆን እዚሁ ሆነን ከሞያሌ ኬንያ አስተዳደር ኃላፊዎች ጋርም በቅርበት እየሰራነን።
አቶ ጀርማ ነዋሪዎችና እጩ ተወዳዳሪዎች ሰላምን እንዲያስቀድሙም ጠይቀዋል። ሞያሌ ለኢትዮጵያና ኬንያ የአንድ የድንበር ማቋረጥ አገልግሎት የምትሰጥባት ከተማ ስትሆን የሁለቱ ሀገሮች መሪዎች በሰኔ 2021 የጋራ ድንበር አገልግሎት የምትሰጥበትን ፕሮጀክት መርቀው መክፈታቸው የምታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከኢትዮ ኬንያ ድንበር ሞያሌ።
አመሰግናለሁ ገልሞ። አድማጮች፣ በተከታዩ ዘገባ ደግሞ ወደ ሌላዋ ጎረቤት አገር ሶማሊያ እንሻገር። ኢትዮጵያ ጦሯን ወደ ሶማሊያ ላከች ይለናል ተከታዩ ዘገባ። የአልሻባብ ተዋጊዎች ድንበር አቋርጠው እንዳይገቡ ለመከላከል ኢትዮጵያ በመቶዎች የሚቆጠሩ ወታደሮቿን ሶማሊያ ውስጥ ጌዶ የተባለ አካባቢ አስፍራለች ሲሉ በደቡብ ምዕራብ ሶማሊያ ያሉ ባለስልጣናት አስታውቀዋል። መሐመድ ዳይሴን ከሶማሊያ መዲና ሞቃዲሾ ያደረሰንን የዚህን ዘገባ ዝርዝር እንግዱ ወልዴ እንዲህ ያቀርበዋል።
የኢትዮጵያ ወታደሮች ካለፈው ሳምንት መጨረሻ ጀምሮ ዶሎ በተባለች የድንበር ከተማ ላይ ሲሰባሰቡ መቆየታቸውንና ካምፕ መመስረታቸውን የጌዶ አስተዳደር ቃል አቀባይ አሊ ዩሱፍ አብዱላሂ ለቪኦኤ ተናግረዋል። አሊ ዩሱፍ አብዱላሂ ወይም በተጨማሪ ስማቸው አሊ ጁባ ትናንት ሰኞ ለቪኦኤ በስልክ እንዳስታወቁት በቁጥር 2000 የሆኑት ወታደሮች የተላኩት ከፍተኛ ቁጥር ያለውን ተዋጊ ድንበር አካባቢ በማሰባሰብ ላይ ያለውን አልሸባብ ለመውጋት ነው።
በሂራን ባኮል እና ጌዶ መንቀሳቀስ የቀጠለው አሸባሪው አልሸባብ አዲስ ችግር እንደፈጠረ ለሶማሊያ ሕዝብ ማሳወቅ እፈልጋለሁ። የጌዶ አስተዳደር ባለስልጣናት የአሸባሪው ቡድን ከኢትዮጵያ ጋር በሚያዋስኑ አካባቢዎች በከፈተው አዲስ ጥቃት ተቸግረዋል። የጸጥታ ሁኔታው እየተበላሸ በመምጣቱና ጠላት የድንበር አካባቢዎች ውስጥ ሰርጎ በመግባቱ ከኢትዮጵያ ጋር መተባበር አስፈላጊ ሆኖ ተገኝቷል። በመሆኑም አዲስ ወታደሮች መጥተዋል። በዶሎና አካባቢው ይቆያሉ።
የአካባቢው ተንታኞች እንደሚሉት አልሸባብ በኢትዮጵያ እግሩን መትከል ይፈልጋል። ይህ በእንዲህ እንዳለ አሊ ዩሱፍ አብዱላሂ ለቪኦኤ እንደተናገሩት የኢትዮጵያ አየር ኃይል ካባስ እና ጌዶ ውስጥ የነበሩ የአልሸባብ ይዞታዎችን ደብድቧል። እርሳቸው እንዳሉት አልሸባብ ኢትዮጵያ ውስጥ ጥቃት ለማድረስ በአካባቢው ሲሰባሰብ ነበር። የአየር ጥቃቱ የተካሄደው በጁባላንድ ባለሥልጣናትና በኢትዮጵያ ሰራዊት ቅንጅት መሆኑንም ተናግረዋል። ከአፍሪካ ህብረት ልዑክ ጦር ውጪ የሆነ የኢትዮጵያ ጦር መግባቱን የሶማሊያ ፌዴራል መንግስት ያውቅ እንደሆነ የተጠየቁት አሊ ዩሱፍ አብዱላሂ የኢትዮጵያ ሰራዊት አልሸባብን ለመዋጋት እንደመጣ መንግስት ያውቃል ብለዋል። የኢትዮጵያ ሰራዊት በሶማሊያ የሰፈረው ከ800 በላይ የሚሆኑና ድንበር አልፈው ጥቃት የከፈቱ የአልሸባብ ተዋጊዎችን መደምሰሷን ኢትዮጵያ ካሳወቀች በኋላ ነው። በተጨማሪም የኢትዮጵያ መከላከያ ሰራዊት እንዳስታወቀው 24 የሚሆኑ የአልሸባብ መሪዎች በቅርቡ በተደረገ ዘመቻ ተገድለዋል። ከሳምንት በፊት በመቶ የሚቆጠሩ የአልሻባብ ተዋጊዎች ድንበር አቋርጠው ገብተው የጸረ ሽብር ልዩ ስልጠና ከወሰዱት የሶማሌ ክልል ልዩ ፖሊስ ጋር ውጊያ ገጥመው ነበር። አልሻባብ ሂርና እና ባኩል በተባሉ አካባቢዎች በኩል በተለያዩ አቅጣጫዎች ገብቶ እንደነበር የጸጥታ ባለሥልጣናት አስታውቀዋል። የአልሻባብ ተዋጊዎች በኢትዮጵያ ኃይሎች እስኪገቱ ድረስ 150 ኪሎ ሜትር ዘልቀው ገብተው እንደነበር የአሜሪካ የደህንነት ባለሥልጣናት ተናግረዋል። አንድ የአፍሪካ ቀንድ ተንታኝ እንዳሉት ኢትዮጵያ ውስጥ ያለው አለመረጋጋት እንዲሁም ሰራዊቷ በትግራይ ላለው ግጭት አንድ ቦታ ላይ መሰባሰቡን አልሻባብ ጥቃት ለመክፈት እንደ ጥሩ አጋጣሚ ወስዶታል። የሶማሌ ክልል ፕሬዚደንት ሙስጠፌ መሐመድ ኡመር ባለፈው ሳምንት እንደተናገሩት አልሻባብ ድንበር ተሻግሮ እንደገና ጥቃት መሰንዘር እንዳይችል ለመግታት ኢትዮጵያ ጦሯን ሶማሊያ ውስጥ እንደምታስገባ አስታውቀው ነበር። ኢትዮጵያ ሂራን የተባለችውን ቦታ በአየር ሳትደበድብ አትቀርም ከተባለ በኋላ የአልሻባብ ተዋጊዎች በአካባቢው የነበሩ የግል የቴሌኮም ማስተላለፊያ አንቴናዎችን አውድመዋል። አልሸባብ የሶማሊያ መንግስትንና የአፍሪካ ህብረት ሰላም አስከባሪ ኃይሎችን ከእንደ አውሮፓውያን አቆጣጠር 2007 ጀምሮ ሲዋጋ ሰንብቷል። በኬንያና ዩጋንዳም ሕይወት የቀጠፉ ጥቃቶችን ፈጽሟል። መሐመድ ዳይሴን ከሞቃዲሾ ለላከው ዘገባ እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
እንግዲሁን ለዘገባው አመሰግናለሁ። አድማጮች፣ የመጨረሻው የመጽሔቱ የትንታኔ ርዕስ ደግሞ አፍሪቃና ዩናይት ስቴትስን ይመለከታል። የውጭ ጉዳይ ሚኒስትር ብሊንከን የዩናይት ስቴትስ አፍሪቃ ፖሊሲ ንግግር ነው። የአፍሪቃ ጉብኝታቸውን ትናንት በደቡብ አፍሪቃ የጀመሩት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይት ስቴትስ ከሳህራ በታች ለሚገኙ የአፍሪቃ ሀገሮች ያወጣችውን ቁልፍ ያሉትን ፖሊሲ ያስተዋወቁበትን ንግግር አሰምተዋል። የውጭ ጉዳይ ሚኒስትሩ ንግግሩን ባደረጉበት በፕሪቶሪያ ዩኒቨርሲቲ ሲሆን ኬት ባርትሌት ንግግሩን ከተከታተሉት ተማሪዎች መካከል አንዳንዶቹን አነጋግራ ያጠናቀረችውን ሪፖርት ቆንጅታየ እንደሚከተለው ታቀርበዋለች።
የውጭ ጉዳይ ሚኒስትር ብሊንከን የዲሞክራሲን ፋይዳና የተደቀነበትን አደጋ አጽንኦት ሰጥተው ተናግረዋል። አፍሪካ ለዩናይትድ ስቴትስ አቻ አጋሯ ነች ያሉት ብሊንከን በመሆኗም ዩናይትድ ስቴትስ አብራት ልትሰራ እንጂ ልትጫናት አትሻም ብለዋል።
By 2050, one in four people on the planet we share will be African.
2050 ዓመተ ምህረት ላይ ስንደርስ ከዓለም ሕዝብ ከአራቱ ሰው አንዱ አፍሪካዊ ይሆናል። የሀገሪቱን ብቻ ሳይሆን የዓለምን መጻኢ ዕጣ አቅጣጫ የሚተልሙት እነርሱ ይሆናሉ።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የኮቪድ-19 ዓለም አቀፍ ወረርሽኝ በአህጉረ አፍሪካና በሀገሮቿ ምጣኔ ሀብቶች ላይ ስላደረሰው ጉዳት አውስተዋል። ሩሲያ ዩክሬንን ከወረረች በኋላ ስለተባባሰው የምግብ ዋስትና ችግርም ተናግረዋል። ግጭቶችን መከላከል፣ በኢንተርኔት አማካይነት የሚሰራጭ አሳሳች መረጃን፣ ሳይንስና ቴክኖሎጂን እንዲሁም የአየር ንብረት ለውጥንና ንጹህ የኃይል ምንጭን ጨምሮ የተለያዩ ጉዳዮችን አንስተዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት ስላደረጉት ንግግር ደቡብ አፍሪካውያኑ ተማሪዎች ምን አስተያየት አላቸው? በፖለቲካ ሳይንስ የድህረ ምረቃ ትምህርቷን በቅርቡ ያጠናቀቀችው ዛፌሺ ያድላሚኒ ንግግሩን በጥርጣሬ ተመልክተዋለች።
ስሚኝ፣ እያንዳንዱ የውጭ ፖሊሲ፣ እያንዳንዱ ብሔራዊ ጥቅም ሁሌም የሚመለከተው የእነሱን እንጂ የእኛም ብሔራዊ ጥቅም እንዳልሆነ እናውቀዋለን። ስለዚህ የጋራ ጥቅማችን አድርጎ ለማቅረብ መሞከር አይገባም።
ይህን ያለችው ዛፊሲያ አድላሚኒ አስከትላም የዩናይትድ ስቴትስ የአገር ውስጥ ፖለቲካ በተቀረው ዓለም ላይ ተጽዕኖ የሚያሳድር መሆኑ ላይ ትኩረት ሰጥተው የተናገሩ አይመስለኝም ብላለች። ለአሜሪካ ሴቶች ጽንስ የማስወረድ ህገ መንግስታዊ መብት ያረጋገጠውን ሮ ቪ ዌድ የተባለው የጠቅላይ ፍርድ ቤት ውሳኔ መሰረዙን እንዲሁም ጽንስ ማስወረድን የተመለከቱ አገልግሎቶች የሚሰጡ የውጭ ሀገር ድርጅቶች ከዩናይትድ ስቴትስ የገንዘብ ድጋፍ እንዳያገኙ የሚከለክለውን ህግ በተመለከተ መናገር ነበረባቸው ብላለች። የዓለም አቀፍ ግንኙነቶች ተማሪው ቢሊ ባትሾቤሎ ማናማ በበኩሉ የውጭ ጉዳይ ሚኒስትሩ ንግግር አብዝቶ በመልካም አስተዳደር ጠቀሜታ ላይ ያተኮረ ሆኖ እንዳገኘው ገልጿል። አፍሪካ ውስጥ የመልካም አስተዳደር ችግር መኖሩን እናውቃለን ሲልም አክሏል።
Look, a lot has been mentioned on democracy, rightfully so. It has been mentioned on democracy, especially.
Tayeshu, sile democracy bizu tanagrawal degmom ya African tarik sinnemeleket menageracho tikkel naw.
Aklom Billy, Debub Africa'm inde United States lekulnetna lesabay mebt kabareta yeqomech hager nech bilwal.
ቆንጅት ታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። ታዲያ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:33 መሆኑን ያመለክታል። ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው፣ ንግድና ምጣኔ ሀብት። የኢትዮጵያ ፌዴራላዊ መንግስት ትግራይ ክልልን ለቆ ከወጣ በኋላ ላለፉት 14 ወራት በክልሉ የባንክ አገልግሎት ተቋርጧል። ኢትዮጵያ ውስጥና ከኢትዮጵያ ውጪ በየትኛውም አካባቢ የሚኖር የቤተሰብ አባል ትግራይ ለሚገኙ ቤተሰቦቹ ገንዘብ ለመላክ ቢፈልግ ከሚልከው ገንዘብ ላይ ከ30-35% የአገልግሎት ክፍያ መክፈል እንዳለበት ነዋሪዎች ይናገራሉ። በኢንዲያና ክፍለ ግዛት የሴንት ሜሪ ኮሌጅ የቢዝነስ አስተዳደር ክፍል ትምህርት ኃላፊ እና መምህር ረዳት ፕሮፌሰር ዶክተር አብራሪ ፍትዊ የሰሜን ኢትዮጵያ ጦርነት የትግራይ ክልል ኢኮኖሚ ላይ ትልቅ በትር አሳርፈዋል ይላሉ። በዚህ ዙሪያ ደረጀ ደስታ ነው የፕሮግራሙ አዘጋጅ። ከዚህ ከዋሽንግተን ዲሲ ሙሉጌታ ጽብሃ ደግሞ ከመቀሌ ሆኖ ያጠናቀሯቸውን ዘገባዎች የመጀመሪያ ክፍል ለዛሬው ንግድና ምጣኔ ሀብት እንዲህ አሰናድተዋቸዋል።
አቶ ተስፋሁን ካሳይ በዩናይትድ ስቴትስ በሜሪላንድ ግዛት ነዋሪ ናቸው። ኢትዮጵያን ለቀው ከወጡ 20 ዓመታት ተቆጥረዋል። ጦርነቱ ከመጀመሩ በፊት ቤተሰብ ለመጠየቅ ትግራይ ውስጥ እንደነበሩ ይናገራሉ። ከጦርነቱ በኋላ ግን ከቤተሰቦቻቸው በኩል የሰሙት ነገር የለም። ችግራቸውን ሊቀርፍ ይችላል ያሉትን ገንዘብ ግን የአገልግሎት ክፍያ ከፍለው እንደሚልኩም ይናገራሉ።
ጦርነቱ ከመጀመሩ በፊት አመር ትግራይ ውስጥ ነበርኩ ቤተሰብ ለመጠየቅ ነበር። ከዛ በኋላ ግን ምንም ግንኙነት የለም።
በምን ሁኔታ ላይ ነው ያሉት ቤተሰቦቹ? አሁን የኑሮ ሁኔታቸው ምን ይመስላል?
ያ አሳዛኝ ፓርቱ ነው። በህይወት ይኑሩ፣ ምን አይነት ኢኮኖሚክ ኮንዲሽን እንዳሉ፣ ጤንነታቸው ምን እንደሚመስል ከመገመት ውጪ ማወቅ አትችልም። ምክንያቱም ኢንተርኔት የለም፣ ስልክ የለም። ስለዚህ በደፈናው እንደ ህዝብ፣ የትግራይ ህዝብ እንዳለ በከበባና ከሁሉም አይነት ኮሚኒኬሽን እና ሰርቪስ በማዕቀብ ላይ ስላለ እንደ ህዝብ ከመተንበይ ውጪ ምንም ማወቅ አለ። ዝም ብዬ ሳስበው መኖሩ ራሱ እንዴት እየኖረ እንደሆነ ለራሴ በእግዚአብሔር ጸጋ ካልሆነ በስተቀር ይከብደኛል፣ ምን አይነት ኑሮ እየኖረ ነው የሚለው። ስለዚህ የምገምተው ተጉሳቁለዋል። በመድኃኒት እጦት የሚሞት የሚጎዳ እንዳለ ገምታለሁ። የሚበላውን ነገር ያጣም ብዙ እንደሆነ ትገምታለህ።
እርዳታ ሊያደርጉ ሞክረዋል፣ የገንዘብ ድጋፍ ለማድረግ። ምክንያቱም ብዙ የውጭ የሚኖሩ ሰዎች ያደርጋሉ። ግን በዛ መንገድ ቤተሰቦቻቸውን የሚረዱበት አግባብ አለ፣ መንገድ አለ?
አለ። እናደርሳለን የሚሉ ሰዎች ልታገኝ ትችላለህ። ስልክ አለ። 30%፣ 40%፣ 50% ፐርሰንቴጅ ቀንሰው አደርሳለን የሚሉ አሉ። ስልክ አለ፣ ደርሰዋል። አልደረሰም ግን ማረጋገጫ አታገኝም። ዝም ብለህ ቤተሰቦች ላለመርዳት መርዳት ትምህርትና ትልከዋለህ። ስለዚህ ይድረስ አይድረስ በቤተሰቡ ትንሽ ህይወት በማዳን ላይ ኮንትሪቢዩት አድርጌያለሁ ለማለት ይከብዳል። ምክንያቱም መድረሱ አታውቀውም።
እንደ አቶ ተስፋሁን በትግራይ ክልል ቤተሰብ ያለው ማንኛውም ሰው እንደሚልከው የገንዘብ መጠንና እንደሚደርስበት ጊዜ ከ20-25% አስቆርጦ መላክ ይጠበቅበታል። ይህ ማለት አንድ ሰው 100 ብር ለመላክ ቢፈልግ ከ50 ብር እስከ 20 ብር ድረስ ሊቆረጥበት ይችላል። የመቀሌ ከተማ ነዋሪዋ ህይወት ተስፋ የባንክ አገልግሎት በመዘጋቱ ምክንያት እንዲህ ባለ አገልግሎት ለመጠቀም እንደተገደዱ ገልጻ ይህንን በሚያደርጉ ላይም ማዘኗን ትናገራለች።
ምክንያቱማ የባንክ መዘጋት ነው እንጂ ሊያመናለ ባንክ ውስጥ ያለውን እኮ ሰው አውጥቶ ራሱ እንኳን ሊበላ አንቻለም። እሱ ነው ዋና ችግሩ እንጂ ሌላ ማምን አለ። የባንኩ እንኳን ቢፈታ ትንሽ ለውጥ ያመጣል ብዬ አስባለሁ። በዛ ላይ ደግሞ ወንድሞቻችን ካላቸው ብር ተቸግረውም ቢሆን ያስቀመጡትም ቢሆን ለወንድም ለቤተሰብ ብለው ሲልኩ እነዚህ ደግሞ የሆነ ፐርሰንት እየቆረጡ እጅግ በጣም እንትን ነው። ኤኒዌይ ግን እነዚያ የሚልኩልን እጅግ በጣም እናመሰግናለን። እግዚአብሔር ይባርካቸው። ለነዛም ደግሞ የሚቆርጡት እንዲቀንሱትና ትንሽ ማስተዋል እንዲሰጣቸው እናገራለሁ። ለሚልኩልን ግን እግዚአብሔር ይርዳችሁ። እውነት በጣም ነው የምናመሰግነው። ደርሳችሁልናል። ማንም ዘመድ፣ ጎረቤት፣ ጓደኛ ማንኛውም ሰው ነው የሚልክልን ያለው። እግዚአብሔር ስጥልን። በጣም እናመሰግናለን በዚህ አጋጣሚ።
ህይወት ቢያንስ የባንክ አገልግሎት መክፈት ቢቻል እንዲህ ካለ ተገቢ ያልሆነ ክፍያ መላቀቅ እንደሚችሉ፣ ችግራቸውን በተወሰነ መጠን ሊቀንስ እንደሚችል ጨምራ ገልጻለች። በትግራይ ክልል ከባንክ አገልግሎት በተጨማሪ የስልክና የኢንተርኔት አገልግሎት ባለመኖሩ ነዋሪዎቹ የተላከላቸውን ገንዘብ ስለመቀበላቸውም ሆነ በመቶኛ ምን ያህል እንደተቆረጠባቸው ለላኪዎቻቸው የሚነግሩበት መንገድ እንደሌለ ነዋሪዎች ይናገራሉ። የእሳቸውም ችግር ተመሳሳይ መሆኑን የመቀሌ ከተማ ነዋሪው አቶ አበበ ሀበሻ ይናገራሉ።
ትግራይ ውስጥ እየኖርኩ እስካለሁ ድረስ እንደ ማንኛውም የትግራይ ነዋሪ ከፍተኛ ችግር ውስጥ ነው ያለሁት። በአሁኑ ሰዓት ደሞዝተኛም ደሞዝ የለውም። ከዛች ከቤተሰብ ከሚመጣው ፐርሰንት ተቆርጦ እንደገና ገበያ በዛችው ሸምተን ነው የምንጠቀመው። ገበያም የለም። ጤፍም ወደ 16-17 ነው ለኩንታል። ዘይትም ማንኛውም ነገር የፍጆታ እቃ እጅግ በጣም ስለጨመረ አሁን ቤተሰብን ከዛ በሚመጣው ብር መመገብ አልተቻለም። በጣም ከባድ ነው። እና እርዳታም ቢሆን ያው ካለው የናፍጣ የነዳጅ ችግር በየቦታው ሊደርስ አልቻለም። አሁን ቤተሰቦች እኔ ክፍለ ወረዳ ነው ያሉት፣ እኔ መቀሌ ነው ያለሁት። እንደምንሰማው እርዳታ እየደረሳቸው አይደለም። ቢኮዝ የናፍጣ ችግር አለ፣ ማጓጓዝ ስላልተቻለ ማለት ነው። እና ከባድ ነው፣ ከባድ ፈተና ውስጥ ነው ያለ። ኑሮ መምራት አልተቻለም። ቤተሰብ እጅግ ከፍተኛ ችግር ውስጥ ነው ያሉት።
ከተለያየ የቤተሰብ አባል ገንዘብ ሲላክላቸውም ከ20-35% የሚሆነው እንደሚቆረጥ ያስረዳሉ።
የባንክ አገልግሎት ትግራይ አካባቢ ምንም ስለሌለ ከተለያየ አካባቢ ከውጭም ከአዲስ አበባ አካባቢ ካሉ ቤተሰቦቻችን ሲላክ ከ20 እስከ 35% መጀመሪያ አካባቢ አሁን ወደ 35% እንደዚህ መጥቶልኝ ያውቃል እና 35% አስተቆርጦበት በዛ ላይ ገበያ ደግሞ እንደሚታወቀው በጣም በከፍተኛ ደረጃ ነው ጭማሪ ያለው። ማንኛውም ሸቀጥ እጅግ በጣም ጨምሮ ያለው እዛ ላይ ያን ያህል ተቆርጦበት እንደገና ወደ ገበያ ስትወስዶ ምንም ሊገዛ የሚችል አይደለም እና ትግራይ ውስጥ በአሁኑ ሰዓት ህይወት እጅግ ከባድ ነው እና በዚሁ አጋጣሚ ማለት የምፈልገው መንግስት የህዝቡን ችግር ተረድቶ ያው የትግራይ መንግስትም አክቹሊ የትግራይ መንግስት ያው ለሰላም ያው ዝግጁ ነው፣ ግን ከፌዴራል መንግስትም የትግራይ መንግስትን የሰላም ጥሪ ተቀብሎ ባንክ የሚከፈትበትን የተለያዩ ሞባይል ማንኛውም መሰረታዊ አገልግሎቶች የሚጀመሩበትን መንገድ ካላመቻቹ በጣም ከፍተኛ ችግር ላይ ነው ያለው። ህዝቡ በረሃብ እያለቀ ነው። ገንዘብ ያለውም የሌለውም አሁን ማንም ከማንም የተሻለ ስላልሆነ ያለውም የሌለውም ከፍተኛ ማጣ እጦት ላይ ስላለ ከፍተኛ የገበያ የዋጋ ንረትም አለ እና ይሄ ከበባው ካልተነሳ በስተቀር እጅግ ከባድ ነው። በጣም ፈታኝ ጊዜ ነው ያለ ነው።
የአገልግሎት ክፍያ በሚል በዚህ መጠን ከፍ ማለቱም አስከፊ መሆኑን ይገልጻሉ።
ከ20 እስከ 35% መቁረጥ ማለት በጣም ከባድ የሚዘገን ነገር ነው። ምን ሰው በአሁኑ ሰዓት መረዳዳት ሲገባን ያለው አክቹሊ የተወሰነ ፐርሰንት ቢወስድ ምንም ችግር ላይሆን ይችላል፣ ግን ይህን ኦልሞስት ግማሽ ነው። ይህንን ያህል እንትን ማለት ዚስ ኢዝ ሮበሪ እንደ በቃ የመቀማት ያክል ነው የሚመስለው እና መተዛዘን ነው የሚገባን በዚህ ሰዓት። ያንን ባያደርጉ እኔ ደስ ይለኛል፣ ግን አማራጭ ስለሌለው ህዝቡ ያው ሳይወድ በግድ ነው እየተቀማ ያለው እና በጣም ከባድ ነገር ነው። ባያደርጉት ደስ ይለኝ ነበር።
በኢንዲያና ክፍለ ግዛት የሴንት ሜሪ ኮሌጅ የቢዝነስ አስተዳደር ክፍለ ትምህርት ኃላፊና መምህር የሆኑት ረዳት ፕሮፌሰሩ ዶክተር አብራር ፍትዊ ጦርነቱ በትግራይ ክልል ኢኮኖሚ ላይ ትልቅ በትር ማሳረፉን ይገልጻሉ። የዚህ ሁሉ ምንጩ ጦርነቱ መሆኑንም ያስረዳሉ።
አሁን ትግራይ ውስጥ እንደሚታወቀው የኢንዱስትሪ፣ የግብርና፣ የትምህርት እንዲሁም የጤና ተቋማት ሁሉ ወድመዋል። የኢንዱስትሪ ብንል ፎሪንስ ለምሳሌ ምርት የለም፣ ገሚሱ የኢንዱስትሪ ንብረቱ ተዘርፈዋል። ፋብሪካዎች ለምሳሌ ትራኮች፣ መኪኖች ተዘርፈዋል፣ ገሚሱ ወድመዋል። እንዲሁም እንደሚታወቀው ጥሬ ዕቃ የሚገባበት ሁኔታም የለም፣ ነዳጅም የለም፣ መብራትም የለም። ስለዚህ የኢንዱስትሪ አንድ የኢኮኖሚ አካል ነው። በዚህ መሰረት ኢንዱስትሪው ከኢኮኖሚ ውጭ ሆነዋል። የጤና ተቋማት አገልግሎት መስጠት አይችሉም፣ ማሽኖቻቸው ተዘርፈዋል፣ መድኃኒት የለም። እንዲሁም የትምህርት ተቋማትም እንዲሁ ላቦራቶሪ መሳሪያዎቻቸው የሉም። አንዳንድ ቦታዎች ላይ ወንበርም ጭምር ሳይቀር ተዘርፈዋል። አገልግሎት እየሰጡ እንዳልሆነ ታወቅ ጉዳይ ነው። ሌላው እርሻ ምርትም አሁን ባለው ሁኔታ በጣም ቀንሰዋል። የእርሻ መሳሪያዎች ወድመዋል። በሬዎችም ሳይቀሩ ተዘርፈዋል ወይም ታርደዋል። ማዳበሪያና ምርጥ ዘር በበቂ ሁኔታ እየገባ እንዳልሆነ ይታወቃል። ፋይናንሻል ሲስተሙም ስናይ ታወቀው ባንክ የለም፣ ኢንቨስትመንት የለም፣ በጀት አልተመደበም፣ ደሞዝም የሚከፈል መንግስት ሰራተኛም የለም። የገንዘብ ዝውውሩ በጣም አናሳ ነው። በሰዎች እጅ የነበረ የገንዘብ ዝውውር መሰረት ያደረገ ነው። ስለዚህ በአጠቃላይ እነዚህ የአንድ ክልል ወይም የአንድ ሀገር የኢኮኖሚ አውታሮች ተደርገው የሚወሰዱ በሙሉ ችግር ላይ ስለሆኑ ትግራይ ኢኮኖሚ በጣም ችግር ላይ ያለ መሆኑን ነው የሚያሳየን።
አድማጮች፣ ትግራይ ክልልን በተመለከተ የገንዘብ እንቅስቃሴ ላይ የጀመርነው ዘገባ አላበቃም። የንግድና ምጣኔ ሀብት ባለሙያ ዶክተር አብራር ፍትዊን አስተያየት ከሌሎች ባለሙያዎች ሀሳብ ጋር ጨምረን በሚቀጥለው ሳምንት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ቅንብር ልውሰዳችሁ። በቀጣዩ ዓመት የአገር ውስጥ ፍላጎትን በመሸፈን ስንዴን ለውጭ ገበያ ለማቅረብ በመንግስት የተያዘውን እቅድ ታሳቢ በማድረግ የግብርና ስራቸውን እያከናወኑ እንደሚገኙ የአርሲ ዞን አርሶ አደሮች ተናገሩ ይለናል ተከታዩ ቅንብር። ኩታ ገጠም ዘመናዊ የአስተራረስ ዘዴ ስንዴ በማልማት ላይ የሚገኙ የምስራቅ አርሲ ዞን አርሶ አደሮችና የግብርናው ዘርፍ አመራሮች የሩሲያና ዩክሬን ጦርነት በስንዴ አቅርቦት ላይ የፈጠረውን ክፍተት በቀጣዩ ዓመት ሙሉ በሙሉ እንደሚቀረፍም እምነታቸውን መግለጻቸውን ያመለክታል። በምስራቅ አርሲ በሄክታር የሚገኘው የስንዴ ምርት በየዓመቱ በመጨመር ላይ መሆኑን የገለጹት የዞኑ ግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ በዞኑ በዘንድሮው ከ21 ሚሊዮን ኩንታል በላይ ስንዴ ለማምረት መታቀዱንም ተናግረዋል። ይህም መንግስት ከያዘው የኤክስፖርት እቅድ ለማሳካት ከፍተኛ አስተዋጽኦ ይኖረዋል ነው ያሉት። ምንም እንኳን የምጣኔ ሀብት ባለሙያዎች ስጋት ቢኖርባቸውም ኢትዮጵያ ቀጣዩን ዓመት የስንዴ ምርቷን ካለፈው ዓመት አንጻር ከሰባ በመቶ በላይ ለማሳደግ እቅድ ይዛለች ነው የሚለው። ኬኔዲ አባተ ነው ያጠናቀረው።
በኢትዮጵያ የሚስተዋሉ የተለያዩ ውስጣዊ ችግሮች በምርትና ምርታማነት ላይ ከፍተኛ አሉታዊ ተጽዕኖ በማሳደር ላይ ይገኛሉ። በተለያዩ ስፍራዎች ከሚስተዋለው ግጭት ጋር በተያያዘ የማይታረሱ በርካታ መሬቶች አሉ። በተለያዩ የሀገሪቱ አካባቢዎች የሚስተዋለው ድርቅ ደግሞ በምርት ላይ ከፍተኛ አሉታዊ ተጽዕኖ እንዲሁ በማሳደር ላይ ነው የሚገኘው። ከውጫዊ ምክንያቶች ደግሞ የሩሲያና ዩክሬን ጦርነት ኢትዮጵያን ጨምሮ ወደ ተለያዩ የዓለም ሀገራት የግብርና ምርቶችና ግብዓቶች በአግባቡ እንዳይሰራጩ ምክንያት ሆኗል። በመሆኑም በሚታረሱ አካባቢዎች ያሉ መሬቶችን በዘመናዊ መንገድ ማረስ የግብርና ምርትን ለማሳደግ ሁነኛ አስተዋጽኦ አለው። በዚህ አሁን በሚገኝበት በምስራቅ አርሲ ዞን ጦሳ ወረዳ ጉቺ ቀበሌ አርሶ አደሮች በኩታ ገጠም ወይም በክላስተር የሚያርሱበት መንገድም ከዚህ አንጻር ተስፋን የሚያጭር ነው።
በምስራቅ አርሲ ዞን ተዘዋውሬ የተመለከትኳቸው አካባቢዎች በመኸር ሰብል ተሸፍነው ለአይን ይማርካሉ። አብዛኛው የዞኑ የእርሻ መሬት በስንዴ ዘር ተሸፍኗል። የየአካባቢው አርሶ አደሮች ከዚህ ቀደም ከሚያደርጉት በተለየ መልኩ የተበጣጠሰ ማሳቸውን ለየብቻ ማረስ ትተው በጋራ ወጥ አድርገው አርሰዋል። ይህን የኩታ ገጠም አስተራረስ ዘዴ የሚጠቀሙበትን ምክንያት በምስራቅ አርሲ ዞን ጦሳ ወረዳ የጉቺ ሀቤ ባዶሳ ቀበሌ አርሶ አደር የሆኑት አቶ ፈይሳ ቡታ ያስረዳሉ።
እኛ በ81 ሰዎች ነው አሁን እየሰራን ያለነው 100 ሄክታሯን እና 81 ሰዎች 6 ሴቶች አሉን። ተሪፉ ደግሞ ወንድ ነው። ከዚህ አንጻር እየሰራን ነው። ይሄ ክላስተር ከምንም በላይ መሬቱን ኩታ ገጠም አድርጎ መጠቀም ምርትና ምርታማነትን ዘር ያልደረሰበት ቦታ ዘሩን ለማዳረስም ከዛ አንጻር ጠቀሜታ ያለው ነገር ስለሆነ አንዳንድ ጊዜ የሚገርመኝ እኛ አርብቶ አደርና አርሶ አደር 85% ሆነን ይህንን በዳቦ በቂ ያለማቅረባችን እኔ ውስጤ ጥያቄ ነው የሚሆነው። ውጤታማ መሆን የምንችል እየቻል ለመማምኑ ማምረት አንችልም የሚለውን ኩታ ገጠሙን ከዛ አንጻር ነው እኛ ወደ ኩታ ገጠሙ የገባ ነው። እኛ ብዙውን ጊዜ አሁን ከ60-70 የሚገኝበት አጋጣሚዎች አሉ። ስለዚህ ከእግዚአብሔር ጋር ይሄ ይገኛል።
በዞኑ የሎዴ ጦሳ ወረዳም እንዲሁ በኩታ ገጠም ታርሷል። አቶ ሰለሞን ለማ በወረዳው የመልካ ጆቢ ቀበሌ አርሶ አደር ናቸው።
እንደኛ እንደ መልካ ጆቢ ከማዛ ዝግጅት አንስቶ ያው ይሄንን ወደ ኩታ ገጠም እርሻ ስንጠቀም አንደኛ ለቴክኖሎጂ የተበጣጠሰ ካልሆነ የተያያዘ ሲሆን ለትራክተር እርሻም አመቺ ነው። በትራክተር አረስን። በዘር ሰዓትም ተመሳሳይ የዘር ስንዴ በአንድ በተመሳሳይ ወቅት ነው የዘራ ነው። በእንዲህ አይነት ነገር እያደረግን አሁን ምርትና ምርታማነታችን ከዛሬ 10 ዓመትና ከዚያ በፊት እናመርት የነበረውን በእጥፍ ጨምሮልናል ማለት ነው። በጣም ተጠናክሮ የጀመርነው 3 ዓመት ሆኖናል። እንግዲህ አምና ከሄክታር 65-60 ድረስ አምርተናል።
የኩታ ገጠም ወይም ክላስተር አስተራረስ ዘዴ በሰፊው እየተተገበረ መሆኑን አርሶ አደሩ የግብርና ቴክኖሎጂዎችን በብዛት እንዲጠቀም የግብርና ማሽነሪዎች ከቀረጥ ነጻ እንዲገቡ መደረጋቸውን እንዲሁም ለግብርናው ዘርፍ የሚመደበው በጀት ማደጉን ሰኔ 30 ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው ዓመት ስንዴ ለውጭ ገበያ እንደምትልክ ተናግረዋል።
የግብርና ምርታማነት ያው ሁላችሁም እንደምትታዘቡት አድጓል። ባለፈውም ብየዋለሁ አሁንም ደግማለሁ። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጧት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ስንዴን ኤክስፖርት ማድረግ ችለን መስዋዕትነት ካስከፈሉን አሸንፈናቸዋል። ድላችን የሚረጋገጠው ያሰብነው ማሳካታችን። ስንዴን ኤክስፖርት እናደርጋለን። ለዛ የሚያበቃ ሰፋፊ ስራ በዚህ ክረምት በሚቀጥለው በጋ ዝግጅትም ስራም እየተሰራ ነው።
በምስራቅ አርሲ ዞን ቅኝት ያደረግንባቸው የሎዴ ጦሳ ግብርና ጽፈት ቤት ኃላፊ አቶ ጸጋይ አሰፋ እንዲሁም የጦሳ ወረዳ ግብርና ጽፈት ቤት ኃላፊ ሽመልስ ተስፋዬ በየወረዳዎቻቸው በመንግስት ደረጃ የተያዘውን ስንዴን ለውጭ ገበያ የማቅረብ እቅድ ማሳካት በሚቻል መልኩ እየተሰራ መሆኑን ይገልጻሉ።
አሁን ትልቁ ነገር እየሰራናል ነው፣ ምርትና ምርታማነትን ለመጨመር ነው። ትልቁ አላማችን የክላስተሩም አላማ አንዱ ይሄ ነው። ወደ ውጪ ስንዴን በመላክና ወደ ከውጪ ወደ ሀገር የምናስገባው ኖርማል ለመቀነስ ነው። እዚቹ ይሄን ስራ ለመቻቻል ቆርጠን ተነስተን እየሰራን ያለ ነው። በዚህ ዙር አሁን በፊት ከሄክታር 40 ኩንታል ነበር ስመረት ነበር። አሁን ግን እስከ 50 እና እስከ 60 መረስ ይችላል። ኖርማል ዘንድሮ ከዛ በላይ እስከ 60 እና እስከ 70 እንደዳለን እምል አቋም አለን።
አብዛኛው እዚህ ዋግ ነው ችግሩ። መድኃኒት አቅርቦቱ በጊዜ መጥቶ ገበሬ የሚረጨውና በሽታው የሚከላከል ከሆነ ያቀርነው ምርት እናገኛለን። ከዛም አይደለም ከኛ ተርፎ እስከ ውጪ አሁን ለምሳሌ ባለፈው አመት የተጎዱት የቀበሌ ብቻ 800 ኩንታል ነው የሰጠ። አሁን ምሳራ ለኤክስፖርት ነው እንደ አመዛኛ ይሄ የገበያ ውል ኮንትራት መፈራረም ከፋብሪካዎች ጋር ከዩኒዮኖች ጋር ጀምሮ አልገበሬው።
በምስራቅ አርሲ ዞን ለአርሶ አደሩ አስፈላጊው የመኸር ግብአት መቅረቡን የገለጹት የዞኑ ግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ የኬሚካል አቅርቦትም በቅርቡ እንደሚደርስ ነግረውናል። ዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ለማምረት ማቀዱን የተናገሩት አቶ ገና ይህም የሩሲያና ዩክሬን ጦርነት የፈጠረውን ክፍተት ከመሙላት አልፎ የሀገሪቱን የኤክስፖርት እቅድ ለማሳካት እንደሚረዳ ያምናሉ።
አምና ራሱ በጋ ስንዴ ዘርተናል። የበጋ ስንዴ እንደ እኛ ዞን ወደ 40 ወደ 37 ሺህ ሄክታር የዘራ ነው። 1.2 ሚሊዮን ኩንታል ነው ያገኘ ነው። ዘንድሮ ያን እጥፍ እናደርግና ስንዴ ከውጭ ማስገባት ብቻ ሳይሆን ለምን እኛው ኤክስፖርት ለምን አናደርግም የሚለው መንግስት የያዘውን አቅጣጫ እኛ ዞን አሁን ያልናቸውን ነገሮች ክፍተቶች ከተፈቱ ኦልሬዲ ኤክስፖርት የማናደርግበት ምክንያት የለም። እኛ ለምሳሌ ወደ 21.5 ሚሊዮን ኩንታል ዘንድሮ እናመርታለን ብለን እናቀድ ነው። ይሄ መነሻችን ምንድን ነው? አምና ወደ 20.5 ሚሊዮን ኩንታል እናመርታለን ብለን አቅድን 19 ሚሊዮን ኩንታል ነው ያመረት ነው እንደኛ ዞን ማለት ነው። አምና ስንዴ አመረት በቆላማ አካባቢ ያለው በመስኖያት የተመረተው በመህር ደግሞ የተመረተው ምርት አንድ ላይ መጣ። ከውጭ የሚገባው ስንዴ አቆም። ስለዚህ ዩክሬንና ኬንያ ማነው ዩክሬንና ሩሲያ ሌላ አሜሪካ እንደዚህ ሆነ ብንልም እኛ ላይ የሚያመጣ ተጽዕኖ የለም። ከውጭ የምናስገባ ነገር ኦልሬዲ ቀርቷል። አታስቡስ።
አርሶ አደሮችም እንዲሁ ትርፍ በማምረት ስንዴን ለውጭ ገበያ ማቅረብ እንደሚቻል እምነት አላቸው።
በቃ ሁላችንም ለዚህ ሀገር በባለቤትነት የኔ የሚለው ድርሻ ከተሰራ እቺ ሀገር ስንዴ ወደ ውጭ የማትልክበት ምክንያት ምንም አለ ብዬ ሁሌ አእምሮ ውስጥ ያለ ነገር ነው። ሁሌ የማይላክበት አጋጣሚ አለ ብዬ አልገምተም። ይደረጋል፣ ይቻላል። የማይቻል በዚህ ምድር ላይ ምንም ነገር የለም።
የመንግስትን እቅድ በተመለከተ አስተያየት እንዲሰጡን የጠየቅናቸው የምጣኔ ሀብት ባለሙያ የሆኑት ዶክተር ደግዬ ጎሹ መንግስት ከዚህ ቀደምም ስንዴን ኤክስፖርት አደርጋለሁ በሚል ያልተጨበጠ እቅድ ይፋ ማድረጉን በመግለጽ በዚህ ላይ ሀሳብ ለመስጠት ፈቃደኛ አልሆኑም። ይሁንና ከዚህ ቀደም በኢትዮጵያ ኢኮኖሚክስ አሶሲሽን 19ኛ ጉባኤ ላይ በሰጡን አስተያየት ይህም ብለዋል።
አሁንም ያለው ሁኔታ ጥሩ ነገሩን የማውራት ነገር አለ። ፐርፎርማንስ እንጠየቅ እቅድ ማውራት ብዙም አይጠቅመንም ማለት ነው። አፈጻጸማችን ላይ ተመስርተን ከነ ችግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን፣ ሳይመልትኔስሊ እነዚህን የፖሊሲ እርምጃዎች ያመጡትን ውጤት ደግሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው። በዚህ ዓመት አርሶ አደሮች ማዳበሪያ ጥረት ገጥሟቸዋል። መሪያቸው ማዳበሪያ ለምዷል። የሚቀጥለው ዓመት አውትፑታችን ከዚህ የባሰ ምን ያክል ዳውንተርን እንደሚያደርግ ይካል ማጅን። ይሄ በጣም ያሳስበኛል።
እርሳቸው ይህን ይበሉ እንጂ ኢትዮጵያ በተለያዩ ፈተናዎች ውስጥ ብትሆንም ዘንድሮ 2.4 ሚሊዮን ቶን ስንዴ ለማምረት መወጠኗን የግብርና ሚኒስቴር አስታውቋል። ይህም ካለፈው ዓመት የስንዴ ምርት በ70 በመቶ ከፍ ያለ መሆኑን የገለጸው ሚኒስቴሩ በዚህም የሀገር ውስጥ ፍላጎትን በመሸፈን ለውጭ ገበያ ማቅረብ እንደሚቻል በእቅዱ አስቀምጧል። ይሁን እንጂ የእቅዱ ስኬታማነት በቀጣዩ ዓመት የሚታይ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ኮራን አድማጮች፣ አሁን እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202 205 9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከዓለም ቀንደኛ ተፈላጊዎች አንዱ የነበረው የአልቃይዳው አሚር አይመን አልዘዋሂሪ በዩናይትድ ስቴትስ የድሮን ጥቃት ተገድሏል። የተገደለው አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ ቤት በረንዳ ላይ እንደቆመ መሆኑን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የኦሳማ ቢንላደን የረጅም ጊዜ አጋርና ምክትሉም የነበረው አልዘዋሂሪ ብዙዎቹን ከባድ የሆኑ የሽብር ጥቃቶች በዋናነት ሲያቅድ የነበረ ነው በማለት ርዕሰ አንቀጹ አክሏል። የመስከረም አንዱ የሽብር ጥቃት በተፈጸመበት ጊዜ አልዘዋሂሪ የቢንላደን ምክትል እንደነበረ ፕሬዚደንት ጆ ባይደን ገልጸዋል።
He was deeply involved in the planning of 9/11. One of the most responsible for the attacks that murdered 2,977 people on American soil.
የመስከረም አንዱን ጥቃት እቅድ በማዘጋጀት በጥልቅ ተሳትፈዋል። በአሜሪካ ምድር ላይ 2,977 ሰዎች ከተገደሉባቸው ጥቃቶች ተጠያቂው አንዱ እርሱ ነው። እንደ አውሮፓ አቆጣጠር በ2000 ዓመተ ምህረት በዩኤስ ኮል መርከብ ላይ የደረሰውንና 17 የባህር ኃይል አባላት የተገደሉበትን እንዲሁም ብዙዎች የቆሰሉበትን የቦምብ ጥቃት ጨምሮ ለብዙ አስርት ዓመታት በአሜሪካውያን ላይ ጥቃት ለመሰንዘር የተጠነሰሱ ሴራዎችን በዋናነት የመራ ነው። በኬንያና በታንዛኒያ የዩናይትድ ስቴትስ ኤምባሲዎች ላይ በተፈጸመው 224 ሰዎች የተገደሉበትና ሌሎች ከ4500 የሚበልጡ ሰዎች በቆሰሉበት ጥቃት ቁልፍ ሚና ተጫውተዋል።
ዩናይትድ ስቴትስ በወሰደችው እርምጃ ቢንላደን እንደ አውሮፓውያን አቆጣጠር በ2011 ዓ ም ግንቦት ወር ውስጥ ከተገደለ በኋላ አልዘዋሂሪ የአልቃይዳ መሪነቱን መያዙን ርዕሰ አንቀጹ አውስቷል። ፕሬዚደንት ባይደን በመቀጠል
ከተሸሸገበት ቦታ ሆኖ በዓለም ዙሪያ የአልቃይዳን ቅርንጫፎች የሚያቀናጀው እርሱ ነበር። ቅድሚያ የሚሰጣቸው አድራጎቶች ለይቶ የሚያስቀምጠው በዩናይትድ ስቴትስ ኢላማዎች ላይ ጥቃት እንዲካሄድ የሚቀሰቅሰውና የሚያበረታታው እንዲሁም አፈጻጸሙን የሚመራው እርሱ ነበር። በቅርብ ሳምንታት ሳይቀር ለተከታዮቹ ዩናይትድ ስቴትስና አጋሮቿ ላይ ጥቃት እንዲያደርሱ በቀረጸው ቪዲዮ ቅስቀሳ ያደርግ ነበር።
አስከትለውም ፕሬዚደንቱ አልዘዋሂሪ በፕሬዚደንት ቡሽ፣ በፕሬዚደንት ኦባማና በፕሬዚደንት ትራምፕ አስተዳደር ዘመን ያለማሰለስ ሲታደን ቆይቶ የደህንነት ማህበረሰባችን በዚህ ዓመት የት እንዳለ ደረሱበት፣ ከቅርብ ቤተሰቡ ጋር ለመቀላቀል ካቡል መሃል ከተማ መኖር ጀምሮ ነበር ብለዋል። ፕሬዚደንት ባይደን አልዘዋሂሪ የት እንዳለ የቀረበላቸውን ግልጽና አሳማኝ ማስረጃ በጥንቃቄ ከመረመሩ በኋላ አልዘዋሂሪን ለአንዴና ለመጨረሻ ጊዜ የሚያስወግድ እርምጃ እንዲወሰድ አዘዙ።
ይህ ተልእኮ ሌሎች ሲቪሎችን ለጉዳት እንዳያጋልጥ በጥንቃቄ ቅድ ሲዘጋጅ ቆየ። ከዚያም በኋላ ሁኔታዎች በሙሉ በደንብ መሟላታቸው ከአንድ ሳምንት በፊት ተነገረኝ። ሄደው እርምጃውን እንዲወስዱበት የመጨረሻውን ትዕዛዝ ሰጠው። እናም ተልእኮው በስኬት ተጠናቀቀ። በአንድም የቤተሰቡ አባል ላይም ሆነ በአንድም ሲቪል ሰው ላይ ጉዳት አልደረሰም።
አስከትለውም ፕሬዚደንት ባይደን አሁን ፍርዱ ተሰጥቷል፣ ይህ የሽብር መሪ ተወግዷል፣ የዓለም ሕዝብ ይህንን ለአረመኔያዊ ጥቃት ቆርጦ የተነሳ ሽብርተኛ ከእንግዲህ ሊፈራው አይገባም ካሉ በኋላ ዩናይትድ ስቴትስ አሜሪካውያንን ጥቃት ሊያደርሱባቸው ከሚፈልጉ ለመጠበቅ ያላትን ቁርጠኝነትና አቅሙም ያላት መሆኑን ማሳየቷን ትቀጥላለች ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ሀተታውን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ስርጭታችን ወደ መገባደዱ ተቃርቧል። ታዲያ አንዳንድ ዝግጅቶችን እናስታውሳችሁ በቀሩን ደቂቃዎች። ኤች ፓይሎሪ በመባል የሚታወቀው የበሽታ አምጪ ተህዋስ የጨጓራ ካንሰር ሊያመጡ ከሚችሉ ዋና ዋና ምክንያቶች አንዱ መሆኑን አንድ አዲስ ጥናት አመልክቷል። ይህ የባክቴሪያ ዝርያ የጨጓራና የአንጀት ቁስለት በማምጣትም የሚታወቅ ነበር። ከካንሰር ሕክምና ባለሙያ ጋር የተደረገ ውይይት ሰዓታችን እንዳመቸ ሰሞኑን በአንዱ ዝግጅታችን እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለማክሰኞ ምሽት ያዘጋጀውን እዚህ ላይ አበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና ደሩ። Thank you.